ይህ በምሥራዊ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም ዘምራለሁ አለ ዳዊት ባሪያው። አዎ ወዳጆቼ፣ ለእግዚአብሔር ለታላቁ አምላካችን ለማይጠፋው ለሚኖረው ዙፋኑ ለማይፈነገል ወንበሩ ለማይነቃነቅ አምላካችን እናንተ ዛሬ የምታቀርቡት ምስጋና ምንድነው? እግዚአብሔር ይክበር ይመስገን። ካለፈው ጊዜ ጀምሮ እስከዚህ ሰዓት ድረስ የመራን አምላካችን ታላቅ ነው። በትረ መንግስቱም ታላቅ ነው። በቅንነት ልጆቹን ይመራል፣ እኔን ይመራል፣ እናንተንም ይመራል። እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ ክብራን አድማጮቻችን። ዛሬ የተለመደውን የመዝሙር መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር እናንተንም እኛንም በዚህ ያለነውን በባርኮቱ እንደሚገናኘን ባለሙሉ ተስፋ ነን። በዚህን ጊዜ እስቲ የምትሰሩትን ሥራ ቆም አድርጋችሁ ወደ ጌታ ማድ አንድ ላይ እንቅረብ። እግዚአብሔር ለሕይወት ዘመናችን የሚተርፈንን ነገር ሊሰጠን ዝግጁ ነውና ከዚህች ሰዓት ከዚህች ድል ከዚህች ደቂቃ ባናመልጥ መልካም ነው። ወዳጆቼ ልባችንን በእግዚአብሔር ፊት እናፍስ። እግዚአብሔር ትልቅ ነው፣ የሚሠራውን ያውቃል። እስቲ እንዲህ ያለን ብናዜምስ ያብሄር ሥራ በእውነት ግሩምና ድንቅ ነው። ከናፍርቶቻችን ተናግረው ዘርዝረውም አይጨርሱም። የጉለሌ መካነ ኢየሱስ ማህበረ ምእመናን ዘማሪያንን እግዚአብሔር ይባርካቸው ይያልን። ወደ ዛሬው ጸሎታችን አብረን እናልፋለን። ጌታ ሆይ በእውነት አንተ ትልቅ ነህ። ጊዜና ዘመን የማይለውጥ የማትቀያየር አምላክ ክብር ተመስገን። እግዚአብሔር ሆይ በዘመናችን ድንቅን ነገር ያየን ነው። በሕይወታችን ውስጥ ብዙ ነገርን አድርጋል። ስለዚህም እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ጌታችንና መድኃኒታችን ሆይ በዚህ ጊዜ ደግሞ በመካከላችን ተገለጥ። ቃልህን ደግሞ እንዳባትነትህ መጠን ተገኝተ እንድታስተምረን የቃልህን ምስጢር እግዚአብሔር ሆይ እንድትገላልጥልን እንለምንሃለን። የሚኖረንን ጊዜ ሁሉ ባርክልን። ወገኖቼ እኔ ጸልያለሁ በዚህን ሰዓት ያንዳንዳቸው እግዚአብሔር አምላኬ ሆይ በፊትህ በምን ሁኔታ እንደቀረቡ አላቅም። አንተ ግን እግዚአብሔር ሆይ እንዳቀራረባቸው እንደመሻታቸው መጠን እንድትገናኛቸው ለምንሃለሁ። ሰማያዊውን የሆነውን ጸጋህና በረከትህን ስጣቸው። ሰማያዊውን ቀትና ማስተዋልንም ደግሞ ከላይ አፍስላቸው። እኔንም ባሪያህን በዚህ ስፍራ ደግሞ ተናገረኝ። እግዚአብሔር ሆይ ጌታችንና መድኃኒታችን ኢየሱስ ክርስቶስን ፊት ለፊት እያየን በዚህ ክፉ ዘመን ማለፍ እንድንችል አንተ በቃል አስታጥቀን ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 11 ዳዊት አጭር የሆነውን መዝሙር እንድጽፍ ምክንያት የሆነው በንጉሥ ሳኦልና በገዛ ልጁ በአቤሴሎም በደረሰበት ስደት ወቅት ሊሆን ይችላል ብለን ወደ ምዕራፍ 12 ደግሞ ተሸጋገርንና ጻድቅ ሰው በአመጻና በመከራ መካከል ሲሆን የሚሰማውን ዳዊት የጻፈውን በስፋት መመልከታችን ይታወሳል። ዛሬ ደግሞ ምዕራፍ 13 ምዕራፍ 14 እና ምዕራፍ 15ን ጌታ በረዳን መጠን አብረን እንመለከታለንና እንደ ተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አስቀድማችሁ መዝሙር 13ን አውጡ። በትላንትናው ምሽት ክፍለ ጊዜ ጥናታችን መዝሙር 11ን ስንመለከት ዳዊት ይህንን መዝሙር 11 ሲጽፍ በምን ሁኔታ ውስጥ እንደነበር በግልጽ የሚታወቅ ነገር የለም። ያም ሆኖ ግን ከገጠመው ስደትና የሕይወት ውጣ ውረድ የተነሳ ካካበተው ልምድ ተሞክሮ አንጻር ሳይጽፈው እንዳልቀረ መገመት ይቻላል ብለናል። ዛሬም መዝሙር 13 ደግሞ ያንኑ ይመስላል። ተስፋ አስቆራጭ የዳዊት ብሶት የሚል ነው። የአብይ ርዕሱ የመዝሙር 13 ተስፋ አስቆራጭ የዳዊት ብሶት ብለናል። አንድ ጊዜ ልድገምላችሁ። መዝሙር 13 ተስፋ አስቆራጭ የዳዊትን ብሶት ይገልጻል። ይህ መዝሙር 13 ብሶትና ሮሮን ያካተተ ክፍል ነው። ቀደም ብዬ እንዳልኩት ከመዝሙር 9 እስከ 15 ያለው መጽሐፈ መዝሙር ወደፊት ስለሚመጣው ታላቁ መከራ ዘመን የሚናገር ክፍል ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። ከመዝሙር 9 እስከ መዝሙር 15 ያለው ክፍል ወደፊት ስለሚመጣው ታላቁ መከራ ዘመን የሚናገር ክፍል ነው ወይም ደግሞ ይናገራል። ወደፊት ስለሚመጣው የታላቁ መከራ ዘመን የሚናገር ክፍል ነው። በክርስቶስ ተቃዋሚ አማካይነት በእውነተኞቹ አማኞች ላይ ስለሚደርሰው ታላቅ መከራና ስደትም ያመለክታል። ይህ ጊዜ ታላቅ የፈተና ጊዜ ይሆናል። ዳዊት ከልምድና ከተሞክሮ በመነሳት ይህን መዝሙር እንደጻፈው እውነት ቢሆንም ለዚህ ለምንኖርበት ዘመን የሚሆን ተግባራዊ ጠቀሜታ እንዳለውም ግልጽ ነው። ነገሮችን ከትንቢታዊ ይዘታቸው አኳያ በቅደም ተከተል በማቅረብም ቤተ ክርስቲያን ከዚህ ምድር የምትወሰድበትን ጊዜ ሁሉ ይሸፍናል። ዳዊት ይህን መዝሙር በጻፈበት ጊዜ በንጉሥ ሳኦል እየተሳደደ ነበር። በአንድ በኩል ደግሞ እርሱን ለማጥቃት ፍልስጤማውያን ቀን እየጠበቁ ስለነበር በአዱላም ዋሻ ተሸሽጎ ነበር። እለት በእለት ሕይወት መራራና ጨፍጋጋ የሆነችበት ነው። በነፍሱ ምሬትና ከልቡ ብሶት የተነሳ ወደ እግዚአብሔር ዳዊት ይጮሃል። አሳዝናችሁምን? አቤቱ እስከ መቼ ፈጽመህ ትረሳኛለህ ይላል ዳዊት። ቁጥር 1ን ተመልከቱ። እስከ መቼስ ፊትህን ከኔ ትሰውራለህ ሲል ወደ እግዚአብሔር ይጮሃል። የወደፊት ህይወቱን በተመለከተ ዳዊት ጽልመተኛነት የተጫጫ ነው ይመስላል። እግዚአብሔር የረሳውና ጨርሶም የተው መስሎታል። ስለሆነም በልቡ ውስጥ ያመቀውን ብሶትና ምሬት እስከ መቼ በነፍሴ መካከራለሁ? ትካዜስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላዬ ይንጓደዳል በማለት ያማርራል። መዝሙር ቁጥር 2ን ልብ ይሏል። ዳዊት ይህ ሁሉ የሚቀጥለው እስከ መቼ ነው በማለት ይጠይቃል። በዚህ ጊዜ ግን ነገር ሁሉ ያታከተውና ወይም ደግሞ የታከተውና ተስፋ የቆረጠ ሰው ይመስላል። ያም ሆኖ ፊቱን በጸሎት ወደ እግዚአብሔር መልሷል። እፎይታና መጽናኛውም በዚህ መንገድ ብቻ ነው። እስቲ ቁጥር 3ና 4ን እንይ። አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው ለሞትም እንዳልተኛ ዓይኖቼን አብራ አይላል። ይህን በሚጽፍበት ጊዜ ዳዊት አደገኛ ሁኔታ ውስጥ ነበር። ወገኖቼ ጠላት እንዳያገኘውና እንዳይገለው በመፍራት እንቅልፍ እንዲወስደው እንኳ አልፈለገም። መተኛትና ማረፍን ፈልጓል። መተኛትና ማረፍ ግን ፈጽሞ አልቻለም። ስለዚህ እግዚአብሔር እንዲጠብቀውና የሚፈልገውንም እንቅልፍ እንዲሰጠው ይጸልያል። እኔ ግን ይላል ቁጥር 5 ላይ ዳዊት፣ እኔ ግን በቸርነትህ ታመንኩ ልቤም በመድኃኒትህ ደስ ይለዋል ይላል። የሚገርም ነው። ዳዊት በራሱ ጥረትና ትግል ከነበረበት መውጣት እንደማይችል በሚገባ ተረድቷል። ራሱን ለአደጋ ላለማጋለጥ ጥረት ቢያደርግም የሚያድነውና የሚታደገው ግን እግዚአብሔር ብቻ እንደሆነ ያውቃል። አቤት እግዚአብሔርን መታመን ወገኖቼን ሊና ለእናንተ ምንኛ ጠቃሚ ነው! ምንኛስ ብልህነት ነው! ቁጥር 6ን እንይ። የረዳኝን እግዚአብሔርን አመሰግናለሁ፣ ለሉል እግዚአብሔር ስምም እዘምራለሁ ይላል። ወገኖቼ ማንም ሆኑ ምን ወይም ደግሞ ያላችሁበት ሁኔታ የቱንም ያህል ከባድ ቢሆንም ለእግዚአብሔር ከመዘመር የሚያግዳችሁ ነገር ፈጽሞ አይኖርም። በደስታና በሰላም ቀን መዘመር ላይ ከብድ ይችላል። ማንነታችንና ምንነታችን የሚታወቀው ግን በመከራና በችግር ወቅት መዘመር ስንችል ብቻ ነው። ወዳጆቼ እናንተስ አንዳንድ ጊዜ ሐዘን ሲያጠቃቃችሁ፣ ትካዜም ሲመጣባችሁ እግዚአብሔርን ተመስገን የማለት ልማድ አለባችሁን ወይንስ በእርሱ ላይ ታጉረመርማላችሁ? አዎ አንዳንድ ጊዜ በተለያየ አይነት ሁኔታ ልንፈተን እንችል ይሆናል። ያን ጊዜ በጸና እምነት በእግዚአብሔር ፊት ቀርበን እግዚአብሔርን ስለዚህ ሁሉ ደግሞ ማመስገን መቻል አለብን። ያንን ፈተናችንን ይዘን በእግዚአብሔር ፊት በመዝጋና መቅረብ መቻል አለብን። እግዚአብሔር ድል አድራጊ ነው ወዳጆቼ። በአንድ ወቅት አንድ ለእግዚአብሔር ነገር ደንታ የሌለው ሰው አጋጥሞኝ ነበር። ከብዙ ጊዜ በኋላ ይህ ሰው በአደገኛ ህመም ተይዞ ያልጋ ቁራኛ በሆነበት ሰዓት የሬዲዮ ፕሮግራማችንን አድምጦ ጌታን ይቀበላል። በቅርቡ ይህን ወንድም ለመጎብኘት ሄዶ የነበረ ጓደኛዬ እንደነገረኝ ከሆነ ይህ ሰው በዚያ መከራ ውስጥ እንኳ ጌታን እያመሰገነ እንደነበር አጫወተኝ። እውነቴን ነው የምላችሁ። አሁን ወዳጆቼ በመከራም ሆነ በደስታ ለእግዚአብሔር እንዘምር፣ እርሱንም እናመስግን። እግዚአብሔር ይክበር ይመስገን። ወዳጆቼ እስካሁን ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር በእውነት ለኔም ሆነ ለእናንተ ታላቅ ቁም ነገርን እንዳተረፈልን ሕይወታችንን በርሱ ቃል እንደተባረከች ባለሙሉ ተስፋ ነኝ። አሁን ደግሞ ከዚህ በመቀጠል የመዝሙር 14ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። የዚህ የመዝሙር 14 አብይ ሐሳቡ የሰው ልጆች የመጨረሻ ዘመን ሞራል ዝቅጠት። ቶሎ ቶሎ ጻፍ ጻፍ አድርጉ። የሰው ልጆች የመጨረሻ ዘመን ሞራል ዝቅጠት፣ ፍላዊ እግዚአብሔርን መካድ፣ ህላዊ እግዚአብሔርን መካድ ወይም የእግዚአብሔርን መኖር መካድ ርክሰትና አመጽ የሚል ይሆናል። ርክሰትና አመጽ የሚል አብይ ሐሳቡ ነው ማለት ነው። የመዝሙር 14 ይህ መዝሙር ከሌሎች መዝሙሮች በተለይም ደግሞ ከመዝሙር 12 ጋር ተያያዥነት አለው። ታስታውሱ እንደሆነ መዝሙር 12 በመጨረሻው ዘመን ስለሚኖረው የሞራል ዝቅጠት የሚያመለክት መሆኑን አይተን ነበር። እግዚአብሔርን የሚፈሩ ሰዎች ቁጥር የተመናመኑበት፣ ክፎችና መጸኞች ግን ያበቡበትና የበረቱበት ዘመን ነው። ምናልባትም ስለዚህ ስላለንበት ዘመን የተነገረ እንደሆነ ታስቡ ይሆናል። ይሁን እንጂ ወደፊት ከዚህ የባሰ ነገር እንደሚኖር ነው የሚጠበቀው። በታላቁ መከራ ዘመን እውነተኞቹ ክርስቲያኖች በዚህ ምድር አይኖሩም። ስለሆነም ብዙዎቻችን በዚያ መከራ እንደማናልፍ ተስፋ አደርጋለሁ። ጌታ ራሱ ሊመጣ ካለው መከራ እንደሚጠብቀን ተናግሯል። ራእይ ምዕራፍ 3 ቁጥር 10ን በኋላ ተመልከቱ። ራእይ ምዕራፍ 3 ቁጥር 10 እንግዲህ ያውን የምንመለከተውም መዝሙር በዚያ በዘመናት መጨረሻ አመጽና ርኩሰት መኖሩን የሚያመለክት መዝሙር ነው ማለት ይቻላል። እንደምትመለከቱት ወገኖቼ ይህ መዝሙር አጭር ነው፣ ሆኖም በጣም አስፈላጊ መዝሙር መሆኑንም አብሮ ማየት ይቻላል። እስቲ ቁጥር 1 ንኝ ሰነፍ በልቡ አምላክ የለም ይላል። በስራቸው ረከሱ ጎሰቆሉ በጎ ነገርን የሚሰራ የለም ይላል። እዚህ ላይ ሰነፍ የሚለውን ቃል ዕብራይስጡ ናባል ይለዋል። ሰነፍ የሚለውን ቃል በዕብራይስጥ ቋንቋ ናባል ብለን እንጠራዋለን ማለት ነው። አቢጊያ የምትባል መልካም ሴት ባል የነበረ ናባል ስለሚባል ሰው ከአንደኛ ሳሙኤል ምዕራፍ 25 በከዚህ ቀደሙት ምህርታችን መመልከታችንን ታስታውሳላችሁ። ይህ ሰው ማስተዋል የጎደለው ቂላቂልና ወፈፊ አይነት ሰው ነበር። ስለሆነም ናባል ማለት ባጭር አነጋገር ቂል፣ የማያስተውል፣ ሞኝና ከንቱ ሰው ማለት ነው። እግዚአብሔር የለም የሚሉ ሰዎችን አፍ በማስያዝ የታወቀ አንድ ጓደኛ ነበረኝ። አንድ ጊዜ በአንድ ስብሰባ አንድ ሰው እግዚአብሔር የሚባል ነገር የለም፣ ነፍስ የሚባል ነገር የለም፣ ሰው የሚሞተው እንደ ማንኛውም እንስሳ ነው በማለት ሲናገር ይሰማዋል። ሰዎች ሁሉ ከተበታተኑ በኋላ ይህ ጓደኛዬ ህላዊ እግዚአብሔርን የሚክደውን ወይም አምላክ የለም የሚለውን ሰው ቆጣ በማለት ስማ አንተ እንደ ሰማው ከሆነ በእግዚአብሔር መኖር አታምንም፣ መጽሐፍ ቅዱስ ደግሞ ሰነፍ ወይም ወፈፊ አምላክ የለም እንደሚል ይናገራል። እንደዚህ ከሆነ ደግሞ አንተ ወፈፊ ነህ፣ ወይም ደግሞ የተናገርከው ከልብ ሳይሆን እንዲሁ ከሌሎች የተለየና የሰዎችን ትኩረት የሳብክ መስሎ ነው። ከሁለት አንዱ ያንተ ስፍራ የትኛው ምድብ ውስጥ ነው ብሎ አፍጥጦ ጠየቀው። ሰውየውም ደንገጥ ጣለና ትኩር ብሎ ጓደኛዬን ከተመለከተ በኋላ አንድም ቃል ሳይተነፍስ ጥሎት ይሄዳል። ወገኖቼ ይህን ግዙፍ ዓለም ያለምንም ፈጣሪ እንዲሁ በድንገት ተገኘ የሚል ሰው መጽሐፍ ቅዱስ እንደሚለው እብድ ወይም ወፈፌ መሆን አለበት። እኔም በዚህ ጓደኛ ያነጋገር ከትክሻዬ ላይ ወረድ ብላ የነበረችውን ኮት ቀና ቀና አደረግኩና ልበ ሙሉነት ተሰማኝ። ሰሪ የሌለው ሰዓት ሊኖር አይችልም፣ ራሱ በራሱ የተሰራ ህንጻም የለም፣ እንዲሁም የዓለም ሆነ ፍጥረታት ያለምንም ፈጣሪ ሊኖሩ አይችሉም። ቀደም ብለን በተመለከትነው መዝሙር 10 ቁጥር 4 በዓይኖቹ ፊት እግዚአብሔርን መፍራት የለም የሚል ቃልን ተመልክተን ነበር። አሁን ደግሞ ያንኑ ሰው ሰነፍና ሞኞ ነው እናየዋለን። በጣም ተምረዋል ተመራምሯል ከሚባሉት መካከል በእግዚአብሔር መኖር የማያምኑ ሰዎች ሞልተዋል። በበኩሌ እንደማምነው የእግዚአብሔርን ህልውና ከሚክድ ሰው የበለጠ የሚያሳዝነኝ ሰው የለም። ወዳጆቼ አንዳንድ ጊዜ እግዚአብሔር የለም ሲሏችሁና በኃይለ ቃል ደፍሮ ፊት ለፊታችሁ ቆሞ ሲናገሩ ብትውጧቸው ደስ አይላችሁምን? ወዳጆቼ ለአምላኬ ከመቅናት የተነሳ እንጂ ሌላ ስጋዊ ነገር ምንም አልተሰማኝም። አዎ እግዚአብሔር ለራሱ በቂ ነው። እግዚአብሔር ለመዋጋት የኔና የናንተን እገዛ አያስፈልገውም። እግዚአብሔር ጠላቶቹን ለመርታት የኔና የናንተን እገዛ ፈጽሞ አይፈልግም። ክፍለ ጦር ወይንም ደግሞ ሌላ ብርጌድም እግዚአብሔር አይፈልግም። እግዚአብሔር ተዋጊና አሸናፊ ነው ወዳጆቼ። እኔና እናንተ ግን ስለ እግዚአብሔር ስለ አምላካችን ስንቀና ከምንናገረው በስተቀር እግዚአብሔር ምንጊዜም ለራሱ ሙሉእ ነው። እግዚአብሔር ወዳጆቼ በዘመናት መካከል ጎደሎ ሆኖ አያውቅም። ጎደሎ ነገርም የለውም። እግዚአብሔርን የተጋፋና የተገዳደረ በእግዚአብሔርም ላይ የተነሳ ሲኖር ሲለመልም ፈጽሞ አይተናናቅም። በእግዚአብሔር ላይ ጣቱን ያወዛወዘ በእግዚአብሔር ላይ ጣቱን የቀሰረ እንዲው ለምልሞ ሲኖር አይተናናቅም። እግዚአብሔር ወዳጆቼ ኃይለኛ ነው፣ ኃይለኛ ነው፣ ኃይለኛ ነው እግዚአብሔር። አዎ እኔና እናንተም እንዲሁ በርሱ ስንታመን በእኛ ላይ ጠላቶቻችን በተነሱ ጊዜ አይኖቻቸውን አጉረጥርጠው ሊውጡን በፈለጉ ጊዜ እግዚአብሔር ያደቃቸዋል፣ ይዋጋቸዋል። አዎ እኔና እናንተንም ይታደገናል። ክብር ለስሙ ይሁን። ወዳጆቼ የሰው ልጅ መማርና መመራመሩ ብቻ በቂ አይደለም፣ የትም ደግሞ ፈጽሞ ሊያደርሰንም አይችልም። ብዙ ጊዜ እንደታየው ከሆነ እግዚአብሔር የለም የሚል ሰው ምንም አይነት ወንጀል ከማድረግ ወደ ኋላ አይልም። እውነቴን ነው የምላችሁ፣ ምንም አይነት ጸያፍና የድፍረት ኃጢአትን ከማድረግ ወደ ኋላ አይመለስም። በስራቸው ረከሱ፣ ጎሰቆሉ፣ በጎ ነገርን የሚሰራ የለም። ዳዊትም ያለውም በዚህ ምክንያት ነው። ከቁጥር 2 እስከ 3 ያለውን በኋላ ተመልከቱ። ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 12 ይህን ቃል ሁሉ ተሳስተዋል፣ በአንድነትም የማይጠቅም ሆኗል በማለት ይጠቅሰዋል። ይህ እግዚአብሔር የለም የሚሉትን ብቻ ሳይሆን እኔና እናንተንም ጭምር ይመለከታል። እኔ በበኩሌ እግዚአብሔርን የምክድ ሰው አይደለሁ፣ እናንተም ካዲዎች እንዳልሆናችሁ ተስፋ አደርጋለሁ። ያም ሆኖ ግን ወገኖቼ ሁላችንም ኃጢአተኞች ነን። ከራሳችን ምንም መልካም የማድረግ ችሎታ የለንም። ወዳጆቼ የእግዚአብሔር ሕዝብ ጠላቶቹ ምናቸው? እንደዚህ ያሉ ሰዎች የእግዚአብሔር ብቻ ሳይሆን የእግዚአብሔር ሕዝብ ጠላቶች ምናቸው? ቁጥር 7 ቁጥር 8 እና ቁጥር 9ን በኋላ ተመልከቱ። እንደዚህ ያሉ ሰዎች አስመሳይነት ያጠቃቸዋል። የማይሰሩትን እንሰራለን፣ የማያደርጉትን እናደርጋለን ይላሉ። ለሕዝብ እንደሚያስቡ ይናገራሉ። ከገበታቸው ከሚወድቆ ፍርፋሪ የተለየ ለሕዝብ የሚጠቅም ነገር የላቸው። ሉቃስ ምዕራፍ 16 ከቁጥር 20 እስከ 21 ያለውን ስፍራ በኋላ ተመልከቱ። እግዚአብሔር የሰዎችን ተፈጥሮ ስለሚያውቅ ሊገባን በሚችል ቋንቋ ገልጾታል። አለፍ ብላችሁ ቁጥር 10ን ደግሞ ተመልከቱ። ላንብብላችሁ። እግዚአብሔር እንዲታደገው ዳዊት ያቀረበው ጸሎት ነው ይሄ። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል ይላል። ይህ ጥቅስ ወገኖቼ የሚያመለክተው ለእስራኤል ከጽዮን መድኃኒት ስለሚመጣበት ስለዚያ ታላቅ ቀን ነው። በዚያ ቀን ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። ይህን ቃል አድበስብሶ ፈጽሞ ማለፍ አይቻልም። እግዚአብሔር ለእስራኤል ምንም የወደፊት እቅድ ወይም ተስፋ የለውም የሚል ሰው አላዋቂነቱን ነው የሚያሳየው። እግዚአብሔር ለእስራኤል እቅድና የራሱ ፕሮግራም አለው። እግዚአብሔር ስለዚህ ድንቅ አሰራሩ የከበረ ይሁን። ወዳጆቼ አሁን ደግሞ አለፍ ብለን መዝሙር 15ን አብረን እንመለከታለን። የዚህ የመዝሙር 15 አብይ ሐሳቡ የእግዚአብሔር ሕዝብ አይነተኛ ባህሪያት የሚል ይሆናል። በዚህ ውስጥ እግዚአብሔር ደግሞ ታላቅ ቁም ነገርን ለሕይወታችን እንደሚያተርፍልን እምነቴ ነው። የመዝሙር 15 አብይ ሐሳቡ የእግዚአብሔር ሕዝብ አይነተኛ ባህሪያት የሚል ይሆናል። ይህ ወዳጆቼ ሌላው በጣም አጭር መዝሙር ሲሆን በመዝሙር 9 ውስጥ ተነስተ የነበረው ርዕሰ ጉዳይ ልብ በሉ በመዝሙር 9 ውስጥ ተነስተ የነበረው ርዕሰ ጉዳይ የሚደመደመው በዚህ ክፍል ውስጥ ነው። በዚህ ክፍል ውስጥ ነው በመዝሙር 15 ማለት ነው። በመዝሙር 9 እና በመዝሙር 10 በመዝሙር 9 እና በመዝሙር 10 የሰይጣንን ተልእኮ ስለሚያስፈጽመው ሰው ባህሪ ተመልክተናል። ባህሪያቱም ትዕቢት፣ ትምክህትና ማናለብኝነት ናቸው። መዝሙር 11 ጻድቅ ሰው ስለሚገጥሙት ችግሮች አስመልክቷል። ልብ በሉ መዝሙር 11 አንድ ጻድቅ ሰው ስለሚገጥሙት ችግሮች አብራርቶ ይናገራል። በመዝሙር 12 ውስጥ በታላቁ መከራ ዘመን ስለሚኖረው እግዚአብሔርን የመዳፈር ሁኔታ አይተናል። መዝሙር 13 በታላቁ መከራ ዘመን የእግዚአብሔር ሕዝብ ሁኔታ ምን እንደሚመስል ሲያመለክት፣ መዝሙር 14 ደግሞ የሚያመለክተው ላይ እግዚአብሔርን የሚክዱ ሰዎች መገለጫ ስለሆኑ የዘቀጡ ባሪያት ነበር። ይህ መዝሙር ማለትም መዝሙር 15 ወደ እግዚአብሔር መንግስት የሚገቡ ወገኖች ባሪያት ምን እንደሆኑ ያሳያል። ቁጥር 1ን ተመልከቱ። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? ይላል። ቅዱስ በመባል የሚጠራ አንድ ተራራ ብቻ አለ። ይሁን በእስራኤል አገር የሚገኘው ጽዮን ተራራ ነው። እዚህ ላይ ዘማሪው የሚናገረው በሺህ ዓመቱ ግዛት ዘመን ክርስቶስ ለሚመሰርተው እስራኤልን ማዕከል ስላደረገ መንግስት ነው። ከቁጥር 2 እስከ 4 ያለውን በኋላ ተመልከቱ። ኃጢአተኛ በፊቱ የተናቀ መሆኑን በዚህ ክፍል ውስጥ ዘማሪው በደንብ አብራርቷል። በአሁኑ ዘመን የምንመለከተው ግን የተገላቢጦሹን ነው። ኃጢአተኛ ይከበራል፣ መንፈሳዊው ሰው ግን ይናቃል፣ ይዋረዳል። በክፍሉ ውስጥ የሚምል የማይከዳ አመሲል ዘማሪው ጠቅሶታል። የሚምል የማይከዳም ማለት ደግሞ ለጊዜያዊ ጥቅም ሲል እውነትን የማይሸፋፍን ወይም ቃሉን የማያጥፍ ሰው ማለት ነው። እንደነገርኳችሁ ከቁጥር 2 እስከ 4 ያለውን ስፍራ በኋላ ተመልከቱ። ዘማሪው ቁጥር 5 ላይ ደግሞ እንዲህ ይላል፣ ገንዘቡን ባራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ሲል ይናገራል። እዚህ ላይ ዳዊት የሚናገረው አርያው ያዕቆብ ከሚናገረው ጋር ተመሳሳይነት አለው። ያዕቆብ ነገር ግን አንድ ሰው አንተ እምነት አለ፣ እኔም ሥራ አለኝ፣ እምነትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራ ያሳያለሁ የሚል ቃል ተናግሯል። ያዕቆብ 2:18ን መመልከት ይቻላል። ዮሐንስ ካልቪን ይህን ቃል እጥርምጥን ባለ ሁኔታ ሲገልጠው የሚያድን እምነት ብቻ ነው፣ የሚያድን እምነት ግን ብቻውን አይደለም ብሏል። እምነት ብቻ ቢያድንም እምነት ግን በመልካም ሥራ መገለጥ እንደሚገባው ለማመልከት ነበር ካልቪን ይህንን የተናገረው። በእግዚአብሔር ፊት ወዳጆቼ መቆም የሚችል በርሱ የሚያምንና የጽድቅ ሕይወትን የሚኖር ሰው ነው። ስለ ክርስቶስ ዳግም መመለስ ብዙ እየተነገረ ነው። ይሁን እንጂ መምጣቱን እየጠበቁ እንደሆነ በሚናገሩ ሰዎች ሕይወት ግን ምንም ለውጥ አይታይም። ወገኔ ሆይ ኢየሱስ ክርስቶስ በቅርቡ እንደሚገለጥ የምታምን ከሆነ ወይም ደግሞ አንድ ቀን እፊቱ እንደምትቀርብ የምታምን ከሆነ በእግዚአብሔር ፊት ዋጋ የሚያሰጥ ሕይወት መኖር ይኖርባል። መገለጡን መውደድ አለመውደድ የሚለካው በዚህ ነው። እንግዲህ አድማጮቼ እኔ ትምርቱን በዚህ አገባድጃለሁ፣ መንፈስ ቅዱስ ደግሞ የራሱን ድርሻ ይወጣል። ደህና አደሩ።